ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ከምሽቱ 3 እስከ 4 ሰዓት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የዛሬ ረቡዕ መስከረም 10 ቀን 2010 ዓ.ም ምሽት አስተናጋጆች እኔ አዳነች ፍስሐዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ሄሪኬን ማዕከል በገለጸው መሰረት ማሪያ የሚል ስያሜ የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ከፊል ፖርቶ ሪኮን መደቀስ ቀጥሏል። በአራት መለኪያነት የተፈረጀው ሄሪኬን ውድመትና የጎርፍ መጥለቅለቅ አድርሷል። በፖርቶ ሪኮ ታሪክ ላይ ከደረሱት ከባድ አውሎ ነፋሶች አንዱ ነው የተባለው ማሪያ ዛሬ በሰዓት 220 ኪሎ ሜትር ያህል ተወንጭፏል። ከአውሎ ነፋሱ ጋር የተቀላቀለው ከባድ ዝናብ አደገኛ የጎርፍ መጥለቅለቅና የመሬት መደርመስ አስከትሏል።
በሌላ በኩል ከሜክሲኮ በ7.1 የተለካ ርዕደ ምድር የተረፉ ካሉ ፍለጋ የመድን ሰራተኞች እየጣሩ ናቸው። በአደጋው ቢያንስ 225 ሰዎች አልቀዋል። በርካታ ሕንፃዎች ተደርምሰዋል። የአገር አስተዳደር ሚኒስትሩ ሚጌል ኦሶሪዮ ቾንግ የሜክሲኮ ወታደራዊና ፖሊስ ኃይሎች በሕይወት የተረፉ ሰዎች ካሉ ለመፈለግ የሚችሉትን ሁሉ እያደረጉ ናቸው ብለዋል። ሲቪሎችም ከመድን ሠራተኞች ጋር ሆነው እየሠሩ ናቸው ብለዋል። ሰዎቹ ጭንቅ ላይ መሆናቸውን አንቶኒዮ ቫስኬዝ የተባሉ ነዋሪ ገልጸዋል። ሰዎች በጣም ሰግተዋል። አንዳንዶቹ ያለቅሳሉ፣ ሌሎች ደግሞ ይጮኻሉ። ሰዎች እዚህ ላይ ተዘርረው አይቻለሁ ነበር ያሉት ቫስኬስ። ቢያንስ 38 ሕንፃዎች መደርመሳቸውን የሜክሲኮ ፕሬዚደንት ኤንሪኬ ፒኛ ኔቶ ጠቁመዋል።
ፕሬዚደንት ዶናልድ ትራምፕ የቀድሞው ፕሬዚደንት ባራክ ኦባማ አስተዳደር ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው አቻምና ከፈረሙት የኢራንን የኒውክሌር መሳሪያ ማዳበርን ሊገድብ ከሚችል ውል ዩናይትድ ስቴትስን ስለማስወጣት ወይም አለማስወጣት ጉዳይ ውሳኔ ላይ ደርሻለሁ ሲሉ ዛሬ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ጉዳዩ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትኩረት አግኝቶ ውሏል። የኢራን ፕሬዚደንት ሐሰን ሩሃኒ 193 ሀገሮችን ባቀፈው የተባበሩት መንግስታት ድርጅት ንግግር ለማድረግ ተዘጋጅተዋል። ትራምፕ ትላንት ባደረጉት ንግግር ኢራንን በኢኮኖሚ የተራቆተችና የተገለለች ሀገር ነች፣ ወደ ውጭ የምትልካቸው ዋና ነገሮች ቢኖሩ ግጭት፣ ደም ማፋሰስና ትርምስ ናቸው ሲሉ ዘልፈዋታል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃርባር ዛሪፍ ታዲያ በትዊተር ባስተላለፉት መልእክት በ21ኛው ምዕተ ዓመቱ የተባበሩት መንግስታት ድርጅት ሳይሆን በመካከለኛው ዘመን ሊሰማ የሚችል እውቀት የጎደለው የጥላቻ ንግግር ነው ብለውታል። ትራምፕ አሜሪካን ከውሉ ሊያስወጡ እንደሚችሉ በያዝነው ሳምንት አመላክተዋል።
ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትላንት ባደረጉት ንግግር ሰሜን ኮሪያን ሙሉ በሙሉ ለማጥፋት መዛታቸው ይታወሳል። ይህ ዛቻ ታዲያ የኪም ጆንግ ኡን መንግስት መጥፋትን ለመቋቋም ሲል የኑክሌር መከላከያ ያስፈልገኛል የሚለውን እምነቱን አሳማኝ እንዲሆን ያደርጋል። በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል። ፕሬዚደንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት የመጀመሪያ ንግግራቸው የሰሜን ኮሪያውን መሪ የአጥፍቶ መጥፋት ተልእኮ ያላቸው ሮኬት ማን ማለትም የሮኬት ሰው ብለዋቸዋል። አምባገነኑ መንግስት በመስራት ላይ ያለው የኑክሌር መሳሪያና ቦሊስቲክ ሚሳይሎች መላውን ዓለም አደጋ ላይ ይጥላል፣ ዩናይትድ ስቴትስ ራሷንና አጋሮቿን ለመከላከል ከተገደደች ደግሞ ሰሜን ኮሪያን ሙሉ በሙሉ ከማጥፋት በስተቀር ሌላ አማራጭ አይኖራትም ሲሉ መዛታቸው ይታወቃል። አያይዘውም ፕሬዝደንቱ ወታደራዊ እርምጃ እንደማያስፈልግ ተስፋ አደርጋለሁ ብለዋል። ሰሜን ኮሪያን የሚያዋጣው ኑክሌር መሳሪያን ማስወገድ መሆኑን ለማሳመን የተባበሩት መንግስታት ድርጅት ጥረት እንዲያደርግም ጥሪ አቅርበዋል።
በዚምባብዌ የምርጫ ምዝገባ ማዕከሎች የሥራ ጥበቃ ጊዜ መራዘምና የምርጫ ኮሚሽኑ ለሥራ ዝግጁ አይደለም የሚለው ውንጀላ ህዝብን እያበሳጨ መሆኑ ተገለጸ። የምርጫ ኮሚሽኑ የምዝገባ መሳሪያዎችን እስከሚያሟላ ድረስ ምዝገባው ይቋረጥ ሲሉ ተቃዋሚዎች ነገ ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ እንደሚያቀርቡ ታውቋል። ዘጋቢያችን ሴባስቲያን ሞፉ ከሐራሬ ላከውን ዘገባ ትዝታ በላቸው ታሰማናለች።
በዚምባብዌ ዋና ከተማ ሐራሬ ወደ 2 ሚሊዮን ለሚሆኑ ድምጽ ሰጪዎች አንድ የምዝገባ ጣቢያ ብቻ ነው የተከፈተው። አንዳንድ ሰዎች ለመመዝገብ እስከ 5 ሰዓት እንደተጠበቁ ለቪኦኤ ገልጸዋል። ለመመዝገብ እያንዳንዱ ሰው መታወቂያውን ማሳየት፣ ፎቶግራፍ መነሳትና የጣት አሻራውን መስጠት አለበት።
ሂደቱ አድካሚ ነው፣ በጣም ረጅም ነው። ያለው መሳሪያ አንድ ብቻ ነው። ይህ ተገቢ አይመስለኝም። መሳሪያዎቹን መጨመር አለባቸው ብዬ አምናለሁ።
ዛሬ በማዕከሉ ወረቀት አልቋል መባሉም ጠባቂዎቹን የበለጠ አበሳጭቷል። በዚምባብዌ የምርጫ መዝገባ የተጀመረው ባለፈው ሳምንት ነው። ግቡም እንደ አውሮፓ አቆጣጠር ከ2018 በፊት የመጀመሪያውን የኮምፒውተር መዝገባ ለመጀመር ነበር። የምርጫ ኮሚሽን ኃላፊ ሪታ ማካራው ለአራት ወራት የዘለቀው የምርጫ መዝገባን እንዲቋረጥ ከተቃዋሚዎች የቀረበውን ጥሪ አንቀበልም ብለዋል።
ለልምምዱ ዝግጁ ነን። በገንዘብም በሰራተኛም ረገድ አስፈላጊውን ሁሉ አለን። ሰራተኞቻችንም በመሳሪያው እንዴት እንደሚጠቀሙ ሰልጥነዋል። ስለዚህ ህዝቡን ለመመዝገብ ዝግጁዎች ነን።
የዚምባብዌ ምርጫ ነጻ መሆኑንና ሚዛናዊነቱን የሚቆጣጠር ኤሌክሽን ሪሶርስ ሴንተር የተባለው ተቋም ኃላፊ ቱዋንዳ ቺሚኒ ግን የምርጫ ኮሚሽኑ አስቸጋሪውን ረጅም የምዝገባ ጥበቃ ችግር መፍታት አለበት ብለዋል።
ናይጄሪያ ውስጥ የተለቀቁት ከመቶ በላይ የሚሆኑ በቦኮ ሐራም ተጠልፎ የነበሩ የቺፖክ ሴቶች ናይጄሪያ ባለው አሜሪካን ዩኒቨርሲቲ በመግባት አዲስ ሕይወት ጀምረዋል። የናይጄሪያ መንግሥት ለወራት ያህል እንክብካቤ ሲያደርግላቸው ከቆየ በኋላ ነው ዛሬ ትምህርት የጀመሩት። ልጆቹ ዮላ በተባለችው ከተማ በሚገኘው ዩኒቨርሲቲ እንዲገቡ የተጠበቀው በመጪው ወር ነበር። በመዲናይቱ አቡጃ በነበሩበት የማገገሚያ ማዕከል መንግስት የመሸኛ ግብዣ አድርጎላቸዋል። ይሁንና የቺፖክ ሴቶች ቤተሰቦች ማህበር ሊቀመንበር ያኩቡ ኬኪ የትምህርት ጊዜ ስለተጀመረ ነው ልጆቹ አሁን ትምህርት ቤት የገቡት ብለዋል።
በመጨረሻም የብሪታንያ ፖሊሶች ባለፈው ሳምንት ለንደን በሚገኘው ባቡር ላይ ከተፈጸመው የቦምብ ጥቃት ጋር በተያያዘ ሁለት ተጨማሪ ተጠርጣሪዎችን አሰሩ። በጥቃቱ ከ30 በላይ የሚሆኑ ሰዎች እንደቆሰሉ ታውቋል። ባለስልጣኖች በገለጹት መሰረት እድሜያቸው 48 እና 30 የሆኑት ተጠርጣሪዎች የታሰሩት በኒውፖርት ዌልስ ላይ ነው። ትላንት ሌሊት ደግሞ አንድ ሌላ ሰው እዛው ታስሯል። በሁለቱም ቦታዎች ዛሬ ፍተሻው ቀጥሏል። የታሰሩት ሰዎች እንዴት ከፍንዳታው ጋር እንደተያያዙ የሜትሮፖሊታኑ ፖሊስ አልገለጸም። ጥቃቱ ባለፈው አርብ ከተፈጸመ ወዲህ 5 ሰዎች ታስረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ሰማን። አሁን የዕለቱ አብይ ርዕስ
የኦሮሞ ብሔር አባላት መስከረም 21 ቀን የሚውለውን ዓመታዊውን ባህላዊ የኢሬቻ በዓል ለማክበር እየተዘጋጁ ባሉበት በአሁኑ ወቅት የኢትዮጵያ መንግስት የጸጥታ ኃይሎችን እንዲያቅብ ሂማን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ድርጅት ትላንት ይፋ ባደረገው መግለጫው ጥሪ አድርጓል። የኢትዮጵያ መንግስት በመጪው የኢሬቻ በዓል ላይ የጸጥታ ኃይሎችን በበለጠ ትዕግስትና ብቃት ለማስተናገድ ለማዘጋጀትና ሁከት እንዳይከሰት ለመከላከል አስቸኳይ እርምጃዎች እንዲወሰዱ ለሰብአዊ መብቶች መከበር የሚጥረው ድርጅት ጥሪ አስተላልፏል። ሰለሞን ክፍሌ ለአብይ ርዕስ እንደሚከተለው አቅርቦታል።
የሰብአዊ መብት ድርጅቱ ሂዩማን ራይትስ ዋች በትናንትና ዕለት ባወጣው ሪፖርቱ ባለፈው ዓመት በኢሬቻ በዓል ላይ በተቀሰቀሰው ጸረ መንግሥት ተቃውሞ የመንግሥቱ የጸጥታ አካላት ኃይል መጠቀማቸውን ዘርዝሯል። በአምናው ባህላዊ ዓመታዊ የኢሬቻ በዓል ላይ ሕዝቡ ከጸጥታ ኃይሎች በተተኮሰ ጥይትና አስለቃሽ ጋዝ ተደናግጦ በተሯሯጠበትና ከበዓሉ ስፍራ መውጫዎች በተዘጋጉበት ሁኔታ ተረጋግጠው ብዛት ያላቸው ምናልባትም በመቶዎች የተቆጠሩ ሰዎች መሞታቸውንም ሪፖርቱ ይገልጻል። የኢትዮጵያ መንግሥት የሞቱት 55 ሰዎች ናቸው በሚለው አቋሙ ሲጸና፣ ተቃዋሚ ቡድኖች ግን የሞቱት 700 እንደሚሆኑ ይናገራሉ።
በዚህ ትላንት እሳት ላይ ነዳጅ ማርከፍከፍ በሚል ርዕስ ሂዩማን ራይትስ ዋች ይፋ ባደረገው 33 ገጽ ሪፖርት የኢትዮጵያ መንግሥት ካለፈው ዓመት የኢሬቻ በዓል ምን ሊማር ይችላል ሲል ይጠይቃል። መንግሥት ሀገሪቱ ውስጥ ለሚካሄዱ ጸረ መንግሥት ሰልፎችና የተቃውሞ እንቅስቃሴዎች ከዚህ ቀደም የሰጣቸውንና እየሰጠ ያለውን የኃይል ምላሽ ከግንዛቤ በማስገባትም ዘንድሮም የተለየ ነገር ላይኖር እንደሚችል ስጋቱን ይገልጻል። ሕዝባዊ ስብሰባዎች በሚደረጉበት ጊዜ አነስተኛ ቁጥር ያላቸው ወይንም ጎልተው የማይታዩ የጸጥታ ኃይሎችን መመደቡ ምናልባት ውጥረቶችን ሊያረግብ ይችላል ሲልም ይመክራል። እነዚህ በመሳሰሉ አካባቢዎች የሚመደቡ ወታደሮችም የመናገርና ሐሳብን በነጻነት የመግለጽ መብቶችን በማክበር የሰለጠኑ መሆን እንዳለባቸው ያስገነዝባል። እነዚህ ወታደሮች የገዢውን ፓርቲ ፖሊሲዎች የሚተቹ ነጻ አስተያየቶች ሊኖሩ እንደሚችሉ መገመትና ማለፍ እንጂ ለማፈን እና ለማስፈራራት ኃይል መጠቀምም እንደሌለባቸው ያስረዳል።
በአምናው የኢሬቻ በዓል ላይ ብዙ ሰዎች ያለቁት ከወታደሮች በተተኮሱ ጥይቶች የተገደሉ ለመኖራቸውም ሂዩማን ራይትስ ዋች ጠንካራ ሲል የገለጸው ማስረጃ እንዳለውም በሪፖርቱ አትቷል። መንግሥት ከጸጥታ ኃይሎች በተተኮሰ ጥይት ተመትቶ የሞተ አንድም ሰው የለም ሲል በወቅቱ ክሱን ሙሉ በሙሉ ውድቅ ማድረጉም ይታወሳል። እንዲያውም ከሁከቱ በኋላ መንግሥት ስለ ቆሰሉና ስለ ሞቱት ሰዎች መረጃዎችን ለማጥፋት እርምጃዎች መውሰዱን ይገልጻል።
በዚሁ መሰረት መንግሥት ተአማኒነቱን ለማጠናከር ሲል በቢሾፍቱ ሆስፒታል ሰራተኞች መድቦ የሰለባዎቹ ቁጥር 55 ብቻ መሆኑንና የሞቱትም በሽሽት ወቅት ወድቀው በመረጋጋታቸው እንጂ በሌላ ምክንያት አለመሆኑን እንዲመሰክሩ አድርጓል ይልና ሪፖርቱ 3 የሆስፒታሉ ሰራተኞች ግን ምን ያህል ሰው እንደተገደለ ወይንም በምን አይነት ምክንያት እንደሞተ ለጋዜጠኞች እንዳይናገሩ በኢትዮጵያ የጸጥታ ኃይሎችና በመንግስቱ ካድሬዎች መመሪያ እንደተሰጣቸው ለሂዩማን ራይትስ ዋች አስረድተዋል ይላል።
ከባሉ በኋላ ወደ የቤታቸው የተመለሱ ሰዎችም ተይዘው የታሰሩና የተዋከቡ መኖራቸውን ሂዩማን ራይትስ ዋች በርካታ ማስረጃዎች እንዳለው በሪፖርቱ ዘርዝሯል። አንደኛው ምስክር ሲናገር በጸጥታ ኃይሎች ላይ በመተኮስ ወይም መድረኩ ላይ ድንጋይ በመወርወር እንዲሁም ይህንን በመሳሰሉ ወንጀሎች ከሰውኛል ብሏል። ነገሩ ችግር ፈጣሪው እኔ ነኝ ብዬ እንዳምን መሆኑ ግልጽ ነው። እንደ አንድ የኦሮሞ ማህበረሰብ አባል እኔ ለመጀመሪያ ጊዜ ወደ ቢሾፍቱ የተጓዝኩት በባህላዊው በዓላችን ላይ ለመገኘት ብቻ ነበር። እነርሱ ግን ከየአካባቢው ወደ ኢሬቻ በዓል የሄደውን ሁሉ በወንጀል ለመክሰስ ኢላማ ያደርጋሉ ሲል መናገሩን ሂዩማን ራይትስ ዋች በሪፖርቱ አካቷል።
በምስራቅ ወለጋ ዞን አንድ እድሜው ገና 14 ዓመት የሆነ የስድስተኛ ክፍል ተማሪ የደረሰበትን እንዲህ ሲል ገልጿል። የአካባቢው ፖሊስ ባለስልጣንና አንዳንድ የመንግስቱ ሹሞች ወደ ትምህርት ቤት የመጡና እኔና ሌሎች በርካታ ልጆችን ወደ ርዕሰ መምህሩ ቢሮ ጠሩን። እኛም ሆን ሌሎች ወጣቶች ወደ ኢሬቻ በዓል እንዳንሄድ ተነገረን። የተጠረጠሩት እዚያ ከሄድን በኋላ መንግስትን እንደምንቃወም ነው። የተጠራነው ልጆች ከሌሎቹ ተማሪዎች በእድሜ ከፍ ያልን በመሆናችን የአካባቢያችንን ጸረ መንግስት እንቅስቃሴ የምናስተባብር እኛ እንመስላቸዋለን ማለቱን ሪፖርቱ አስፍሯል።
የቅርብ ጊዜ የኢሬቻ በዓላት አከባበር በመንግስቱና በኦሮሞ ማህበረሰብ መካከል ያለው ግንኙነት ውስብስብ እየሆነ መምጣቱን ያሳያል። የኢሬቻ በዓል በታሪክ የፖለቲካ መድረክ ሆኖ የታየበት ጊዜ ባይኖርም ከቅርብ ዓመታት ወዲህ ግን በዓሉን የሚያከብሩ ሰዎች ብዛት ብቻ ሳይሆን የጨመረው የመንግስቱ ጣልቃ ገብነትም እንደሆነ አዘውትረው ወደ በዓሉ የሚሄዱ ሰዎች ለሂዩማን ራይትስ ዋች ተናግረዋል። በበዓላቱ ላይ የመንግስቱን ፖሊሲዎች የሚቃወሙ የህዝብ አስተያየቶችም እያደጉ መምጣታቸውን አስረድተዋል። በዚያው መጠን የጸጥታ ኃይሎችና ክትትል በተለይም በመንግስቱና በኦሮሞ ማህበረሰብ መካከል ግንኙነቶች እየሻከሩ ከመጡ ወዲህ ቁጥጥሩ አይሏል ሲሉ የበዓሉ አዘውታሪዎች አስረድተዋል።
በ2009 የኢረቻ በዓል ላይ ከቀደምቱ ሁሉ አንድ የተለየ ነገር መታየቱን ለብዙ አመታት በኢረቻ በዓላት ላይ የተገኙ አንድ ሰው ለሂዩማን ራይትስ ዋች እንደሚከተለው አስረድተዋል። ለወትሮው በበዓላቱ ጊዜ የሚገኙት የከተማውና የአካባቢው ፖሊሶች ነበሩ። እነዚያ ፖሊሶች የኛን ቋንቋ ይናገራሉ። የኢረቻ በዓል ለኛ ምን ያህል ጠቀሜታና ክብር እንዳለውም ይገነዘባሉ። በአካባቢው ያለውን ገደልና ሌላ ሌላውንም በደንብ ያውቃሉ። በ2009 ዓመተ ምህረት ግን በብዛት የታዩት እኔ የማልረዳውን ቋንቋ የሚናገሩ የፌደራሉ ፖሊሶች ናቸው። የአካባቢው ፖሊስ በበለጠ ከባድ መሳሪያ ነው። አካባቢውን ወታደራዊ ዘመቻ ይካሄድበት አስመስለውት ነው የታዩት ማለታቸውን ሂዩማን ራይትስ ዋች በሪፖርቱ ገልጿል።
የኢትዮጵያ መንግስት በዘንድሮው ከጥቂት ቀናት በኋላ በሚደረገው የኢሬቻ በዓል ላይ የሚመደቡ የጸጥታ ኃይሎቹ በእሳት ላይ ነዳጅ መጨመር እንዳይሆን በበለጠ ትዕግስትና ብቃት ለማዘጋጀትና ሁከት እንዳይፈጠር ለመከላከል አስቸኳይ እርምጃዎች እንዲወስድም ሂዩማን ራይትስ ዋች አሳስቧል። የኢትዮጵያ መንግስት በሂዩማን ራይትስ ዋች ለቀረበው ሪፖርት ያለውን አስተያየት እንዲሰጥ በተደጋጋሚ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤትን ጠይቀን ነበር። እስካሁን መልስ አላገኘንም። ጥረታችን ይቀጥላል።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በሚቀጥለው የአውሮፓውያን ዓመት በደቡብ ሱዳን ሊካሄድ የታቀደው ምርጫ ጦርነት ባዳሸቃት ሀገር ሌላ ብጥብጥ ሊያስከትል እንደሚችል የተባበሩት መንግስታት ድርጅት ኤክስፐርቶች አስጠነቀቁ። የደቡብ ሱዳን የእርስ በርስ ጦርነት በህዝቡ ላይ ያስከተለውን ሰብአዊ ቀውስ የተመለከተ ሪፖርት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ቀርቧል። ዘጋቢያችን ሊዛ ሽላይን ከጀኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅት ታዬ ይዛዋለች።
በሚሊዮኖች የተቆጠሩ ደቡብ ሱዳናውያን ስደተኞችና በአገር ውስጥ ተፈናቃዮች ያሉበትን ሰብአዊ ሁኔታ ለማሰብ እንኳን የሚያዳግት ነው ሲል ነው የመንግስታቱ ድርጅት የደቡብ ሱዳን ሰብአዊ መብቶች ኮሚሽን የገለጸው። ከጥቂት ቀናት በፊት ኢትዮጵያና ደቡብ ሱዳንን የጎበኙት የኮሚሽኑ ኤክስፐርቶች ለመመዝገብ የሚረባረቡት ስደተኞች ሁኔታ እጅጉን ያስደነግጣል ብለዋል። አንዳንዶች ከረሃብ ብዛት እዚያው ሰልፍ ይዘው እየጠበቁ ባሉበት ተዝለፍልፈው ሲወድቁ አይተናልም ብለዋል። የኮሚሽኑ አባላት በዋና ከተማዋ ጁባ ያነጋገሯቸው ሴቶች በወታደሮች ተደፍረን ለተፈጸመብን ጥቃት ፍትህ አላገኘንም ወይም ካሳ አልተሰጠንም ብለዋቸዋል። ፕሬዝዳንት ሳልቫኪርን ጨምሮ የደቡብ ሱዳን ባለስልጣናት በሚቀጥለው የአውሮፓውያን 2018 ዓመተ ምህረት የሽግግር መንግስቱ የስልጣን ዘመን ሲጠናቀቅ ምርጫ ማካሄድ እንደሚፈልጉ ያስታወቁት መሆኑን ኮሚሽኑ ገልጿል። የሰብአዊ መብት ምክር ቤቱ አባል ጎድፍሬ ሙሲላ ለቪኦኤ በሰጡት ቃል ባለው ሁኔታ ስልጣን የሚይዝ መንግስት ህጋዊ ተቀባይነት ስለማይኖረው ይህ ከባድ መዘዝ ያስከትላል ሲሉ አሳስበዋል።
It will not be legitimate because a third of the population is displaced.
ከሀገሪቱ ህዝብ ሲሶ በሌለበት የሚካሄድ ምርጫ ህጋዊ ሊሆን አይችልም። ከሀገር ውጭ ያሉ አሉ። አንዳንዶች የተቃዋሚ ጎራ መሪዎችም ከሀገር ውጭ ናቸው። ተይዘው ጁባ የተወሰዱም አሉባቸው። ህዝቡ ጋር ደርሰው የምረጡን ዘመቻ ማካሄድ አይቻላቸውም።
ሙሲላ አስከትለው ስለ ምርጫ ማሰብ እንኳን ከመጀመር አስቀድሞ በአሁኑ ወቅት ተዳፍኖ ያለው የሰላም ሂደት ማንሰራራት አለበት። ተፋላሚዎቹ ወገኖች ተኩስ አቁም ስምምነት ላይ እንዲደርሱ መደረግም አለበት ብለዋል። ከባድ ወንጀል የፈጸሙ በተጠያቂነት እንዲያዙ እንደ አውሮፓውያን አቆጣጠር በ2013 የአፍሪካ ህብረት በፈቀደው መሰረት ልዩ ፍርድ ቤቱ በአስቸኳይ መቋቋም እንዳለበት የደቡብ ሱዳን ሰብአዊ መብት ኮሚሽኑ አባላት ተስማምተውበታል። የሀገሪቱ ህዝብ የሀቅ አጣሪ ኮሚሽን ሊመሰረትለት ይገባልም ሲሉ ሐሳባቸውን ሰጥተዋል። ለያሌ አመታት ከዘለቀ ጦርነት በኋላ ከ6 አመታት በፊት ነጻነቷን ያገኘችው አዲሲቱ ሀገር ደቡብ ሱዳን 2 አመት ባልሞላ ጊዜ ውስጥ ነው ፕሬዝዳንት ሳልቫ ኪር ምክትላቸው የነበሩትን ሪያክ ማሻርን ከስልጣን ካባረሩ በኋላ ወደ እርስ በርስ ጦርነት ያሽቆለቆለችው። ይበልጡን የጎሳ ልዩነት መስመር ይዞ በቀጠለው ጦርነት በሺዎች የተቆጠሩ ሰዎች ተገድለዋል። ከ12 ሚሊዮኑ ህዝቧ 4 ሚሊዮኑ ከቀየው ተፈናቅሏል።
በመጨረሻም ፕሬዚደንት ዶናልድ ትራምፕ ትናንት በ72ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመጀመሪያ ጊዜ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኩባና በቬኔዙዌላ ላይ ጠንከር ያለ ነቀፋ ማሰማታቸው ይታወሳል። ፕሬዚደንቱ ሰሜን ኮሪያ የጀመረችው አካሄድ ውድቀቷን ያፋጥናል የሚለውን ማስጠንቀቂያ ሲሰጡ በአዳራሽ ውስጥ ማጉረምረም መሰማቱን ከዋይት ሀውስ የደረሰን የፒተር ሃይንላይን ዘገባ አመልክቷል። አዲሱ አበበ ያቀርበዋል።
ሚስተር ትራምፕ ወደ መቀመጫቸው ሲያመሩ ለሰሜን ኮሪያው አምባሳደር ከተያዘው ባዶ የፊት መቀመጫ በቀር በአዳራሹ የነበሩት በሙሉ ቆመው ነው የተቀበሏቸው። ፕሬዚዳንቱ በንግግራቸው የሰሜን ኮሪያውን መሪ በስማቸው ሳይሆን ሮኬትማን፣ የሮኬቱ ሰውዬ ብለው ነበር የጠሯቸው።
The United States has great strength and patience. But if it is forced to defend itself or its allies, we will have no choice but to totally destroy North Korea.
United States ከፍተኛ ትዕግስትና ጥንካሬ ያላት አገር ነች። ሆኖም ራስዋንና ሸሪኮቿን እንድትከላከል በሚትገደድበት ጊዜ ግን ሰሜን ኮሪያን ሙሉ በሙሉ ከመደምሰስ በቀር ሌላ አማራጭ የላትም። ሮኬቱ ሰውዬ የራሱንና የክልሉን ጥፋት እያፋጠነ ነው።
ኢራንም ከፕሬዝዳንቱ ማስጠንቀቂያ አልዳነችም። በስልጣን የባለገው አምባገነኑ ሲሉ የጠሩት አገዛዝ ሽብርተኛ ቡድኖችን በገንዘብ ይደጉማል ብለዋል።
The Iranian government masks a corrupt dictatorship behind the false guise of a democracy.
ያምባገነን ጨምበል ያጠለቀው የኢራን መንግስት የማስመሰል ዲሞክራሲን ተላብሶ ያቺን በታሪክና በባህል አኩሪ የሆነች አገር የኢኮኖሚ ጥገኛ አድርጎ ሲያበቃ በምትኩ አመጽ፣ ደም መፋሰስና ሁከት የነገሰባት አድርጓታል።
ሌላው የፕሬዝዳንት ትራምፕ ንግግር ያተኮረባት አገር ቬኔዙዌላ ነች። የፕሬዝዳንቷ የኒኮላስ ማዱሮን አመራር አውዳሚ ፖሊሲ የሚከተል ሲሉ ነቅፈውታል።
The socialist dictatorship of Nicolas Maduro has inflicted terrible pain and suffering on the good people.
ሶሻሊስቱ አምባገነን ኒኮላስ ማዱሮ በዚያች አገር ህዝብ ላይ ዘግናኝ ስቃይ ፈጽሟል። በብዙ ሀገሮች ተፈትኖ ውጤት አልባ የሆነውን ከድህነትና ከስቃይ ሌላ ምንም ትርፍ ያላስገኘውን የማይሰራ ርዕዮተ ዓለም የሚያራምደው አምባገነኑ አገዛዝ ታዳጊዋን አገር ወደ ውድቀት እየወሰዳት ነው።
የቬኔዙዌላው መልእክተኛ ይህ ሁሉ ሲሆን ዝም ብለው ተቀምጠው ያዳምጣሉ። በኋላ ግን የውጭ ጉዳይ ሚኒስትሩ ቁጣ የተቀላቀለበት ንግግር አሰምተዋል።
It's a president who comes for the first time and speaks about war, about destroying countries, about
በዚህ ጉባኤ ላይ ለመጀመሪያ ጊዜ የተገኙ ፕሬዝዳንት ናቸው። እንግዲህ ስለ ጦርነት፣ አገሮችን ስለማጥፋትና በሀገሮች ላይ ማዕቀብ ስለመጣል የሚናገሩት። ልብ በሉ፣ ሰብአዊ መብትን በመርገጥ በመላው ዓለም የምትታወቅ አገር መሪ የሞራል ብቃት ያለው ይመስል በተለይም እንደ ግል ሰራተኞቹ በመቁጠር ለተቀሩት አገሮች እየተናገረ ነው።
ፕሬዚዳንት ዶናልድ ትራምፕ ዛሬና ነገ ሐሙስ እዚያው ኒውዮርክ ውስጥ ይቆዩና በተለያዩ አገሮች መሪዎች የቀረቡ ንግግሮችን ያደምጣሉ፣ ከመሪዎች ጋርም ውይይት ያደርጋሉ።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ አገልግሎት የሚተላለፉን ስርጭት ነው። እስከ ምሽቱ 4 ሰዓት እንቆያለን። በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ደግሞ ጥቂቱን እናሰማለን።
ተናስልኝ ቪዮች ሰሞኑን በሶማሌ እና በኦሮሚያ ክልል ማዕከል ግጭት ተፈጥሮ በርካታ ንጹሃኖች ለጉዳት እንደተጋለጡ በእናንተው ሚዲያ ሰምተናል። በእውነት በጣም ያሳዝናል። እዚህ ጋር እንግዲህ ዘረኝነት ይጥቀማል ለምትሉ የዘር ፖለቲካን መታራምዱ እንግዲህ እኛ ሸናፊነን ብዙ ጊዜ ትሉ ነበር። ይሄ ነገር እንደሚመጣ ለረጅም ጊዜ ብዙ ሰዎች ጮኸዋል። ዛሬም እየጮሁ ነው። ግን መቼ ይሆን የምትባልነው? መቼ ይሆን የምትነቁት? የዘር ፖለቲካ ጥሩ አይደለም፣ አይጠቅምም ለማንም፣ ማንም አሸናፊ አይሆንም ተብሎ ሲነገር እናንተ ጆሮ ዳባ ልበስ ብላችሁ የግላችሁን ጥቅም ለማሳደድ ትወጣላችሁ። ዛሬ እንኳን በቪዲዮ የሰማናቸው ከሶማሊያ ክልል የተናገሩት የኦሮሞ ተወላጆች እንዴት የሚያሳዝን ነው። እባካችሁ የዘር ፖለቲካ ለማንም አይጠቅምም፣ ማንም አሸናፊ አይሆንም፣ ከነቃችሁ ንቁ። ግን በጣም የሚያሳዝነው ነገር እናንተ በውጭም ዓለም አገር ውስጥም በከፍተኛ ቦታ ሆናችሁ ወላፈኑ ያገኛችሁ፣ ነገር ግን ድሃው ያልቃል። እግዚአብሔር ለዛች ሀገር ይድረስላት። ሰላሙን
ሰላም ቪዮች እንደምን አላችሁ? የዘውትር ፕሮግራማችሁ አድማጭ ነኝ። ሰሞኑን አሳዲሱ አበበ ያቀረብከውን በሁለት ተወያዮች መካከል ማለትም በጎንደር ህብረቱና በቅማንት ተወካይ መካከል የተደረገው ውይይት አዳምጬ ነበረ። በግሌ እጅግ በጣም የሚያሳዝን የሁለት ወንድማማቾች ክርክር ነው የሚመስለውና ለዚህ ትክክለኛው ምላሽ የሚሰጠው ሰሞኑን በኦሮሚያና ሶማሌ አካባቢ የደረሰው ችግር ቁልጥ ያለ ምሳሌ ሊሆን ስለሚችል እባካችሁ ይሄን የምታደርጉትን ነገር ከማለታችሁ ወይም ከመናገራችሁ በፊት አስቀድማችሁ ብታስቡበት በጣም ጥሩ ይመስለኛል። ሳናቀው ሰዎች በሰሩልን በቆፈሩልን ጉድጓድ እየገባን ያለን ስለሚመስል እባካችሁ ብታስተውሉ። በተለይ ደግሞ እዚህ ፕሮግራሜ ሲቀርቡ አስተያየታቸውን ለመስጠት የሚቀርቡ ሰዎች በተቻላቸው መጠን ፍታዊ የሆነ ነገር ለመናገር ራሳቸውን አዘጋጅተው ይመጡ ጥሩ ለማለት ፈልጋለሁ። በተረፈ ቪዲዮዎች እጅግ በጣም አመሰግናለሁ። መልካም ጊዜ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክ እና በትዊተርም ተከተሉን። የተከበራችሁ አድማጮች እዚህ ገደማ በሙዚቃ አረፍት እናደርጋለን። ኃይለ ኢየሱስ ግርማ ባለሽበት ቦታ በሚለው ዜማ ያዝናናናል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት የሚተላለፈውን ስርጭት ነው።
በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ31 ደቂቃ መሆኑን የስቱዲዮ ሰዓታችን አመለክታል። እዚህ በዋሽንግተን ላይ ከቀኑ 8 ሰዓት ከ31 ነው። አሁን ዋና ዋናዎቹን የዓለም ዜናዎችን እናሰማለን።
የዩናይትድ ስቴትስ የሂሪክን ማዕከል በገለጸው መሰረት ማሪያ የሚል ስያሜ የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ከፊል ፖርቶሪኮን መደቆስ ቀጥሏል። በአራት መለኪያነት የተፈረጀው ሂሪክን ውድመትና ጎርፍ መጥለቅለቅ አድርሷል። ሜክሲኮ ላይ ደግሞ በተከሰተው በ7.1 የሚለካ ርዕደ መሬት የተረፉ ካሉ ፍለጋ የመድን ሰራተኞች እየጣሩ ናቸው። በአደጋው ቢያንስ 225 ሰዎች አልቀዋል። በርካታ ህንጻዎችም ተደርምሰዋል። ፕሬዚደንት ዶናልድ ትራምፕ የቀድሞው ፕሬዚደንት ባራክ ኦባማ አስተዳደር ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው አቻምና ከፈረሙት የኢራንን የኒውክሌር መሳሪያ ማዳበርን ሊገድብ የሚችል ውል ዩናይትድ ስቴትስ ለማስወጣት ወይም ዩናይትድ ስቴትስን ስለማስወጣት ወይም አለማስወጣት ጉዳይ ውሳኔ ላይ ደርሻለሁ ሲሉ ዛሬ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ሰሜን ኮሪያን ሙሉ በሙሉ ለማጥፋት መዛታቸው ይታወቃል። ይህ ዛቻ ታዲያ የኪም ጆንግ ኡን መንግስት መጥፋትን ለመቋቋም ሲል የኒውክሌር መከላከያ ያስፈልገኛል የሚል እምነቱ አሳማኝ እንዲሆን ያደርጋል። በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል። በዚምባብዌ የምርጫ ምዝገባ ማዕከሎች የሥራ ጥበቃ ጊዜ መራዘምና የምርጫ ኮሚሽኑ ለሥራ ዝግጅት አይደለም የሚለው ውንጀላ ሕዝቡን እያበሳጨ መሆኑ ተገለጸ።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። አሜሪካና ሕዝቧ። በርካታ የአሜሪካ ክፍላተ ሀገርና ከተሞች የፓሪሱን የአየር ንብረት ስምምነት መደገፋቸውን እንደሚቀጥሉ ቃል ገብተዋል። ዳንኤል ሸሪፍ ያጠናቀረውን ዘገባ ለዛሬ አሜሪካና ሕዝቧ ቆንጅት ታዬ ይዛዋለች።
የፓሪሱ የአየር ንብረት ውል ሀገራችን ላይ ከባድ ጉዳቶችን ስለሚደቅን ከስምምነቱ በመውጣት ውሳኔያችን እንጸናለን ሲል ዋይት ሀውስ በትናንትናው ዕለት በድጋሚ አቋሙን ገልጿል። ዋይት ሀውስ ያን ይበል እንጂ ታዲያ በክፍለ ሀገርና በከተማ አስተዳደሮች ደረጃ የፌዴራል መንግስቱ ተሳትፎም ባይታከልበት የበካይ ጋዝ ልቀትን ለመገደብና ንጹህ የኃይል ምንጮች ስራ ላይ እንዲውሉ ለማበረታታት የበኩላቸውን ጥረት እንደሚያደርጉ አስታውቀዋል። ፕሬዚደንት ትራምፕ ዩናይትድ ስቴትስ ከፓሪሱ ውል እንደምትወጣ ባለፈው ሰኔ ወር እንዲህ ሲሉ ነበር ያስታወቁት።
የፓሪሱ የአየር ንብረት ጉዳይ ላይ ያተኮረ ስምምነት ዩናይትድ ስቴትስ የሚጎዳት ሌሎች ብቻ በሚጠቀሙበት ስምምነት ውስጥ እንደምትገባ ይህ አንድ ተጨማሪ ማስረጃ ነው። የምወዳቸው አሜሪካውያን ሰራተኞች ይጎዳሉ። በስራ አድል መጥፋት፣ በደሞዝ ዝቅተኝነት፣ በፋብሪካዎች መንኮታኮት፣ በአጠቃላይም በምጣኔ ሀብታዊ ምርት መኮስመን የሚፈጠረውን ኪሳራ መሙላት በግብር ከፋዩ ትከሻ ላይ ይወድቃል።
ፕሬዚደንት ትራምፕ ይህን ቢሉም ትናንት ሰኞ ኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ተሰብስበው የነበሩ የአሜሪካ ከተሞችና ክፍለ ሀገር መሪዎች ከሳቸው የተለየ አስተያየት ነው ያንጸባረቁት። ፓትሪሺያ ኤስፒኖዛ የተባበሩት መንግስታት የአየር ንብረት ለውጥ ጉዳይ ተጠሪ ናቸው።
From infrastructure to finance to procurement, the opportunities ከመሰረተ ልማት አንስቶ የመሳሪያና የሌላም አቅርቦት ገበያ እድገት በተመለከተ ያሉት ድሎች በርካታ ናቸው። የጀርመኗ ቦን ከተማ እንደሚታየው በህዝብ ማመላለሻው የኤሌክትሪክ አውቶቡሶች ማስፋፋት ወይም ደግሞ ህንጻዎችን ጥሬቃን ሙጥጥ አድርገው በመጨረስ ሳይሆን በበርካታ የህንድ ከተሞች እንደሚስተዋለው አካባቢያዊ ማህበራዊና ምጣኔ ሀብታዊ ጠቀሜታ ባላቸው የህዝብን ጤና በማይጎዱ ቁሳቁስ መገንባት።
የካሊፎርኒያ አገረ ገዢ ጄሪ ብራውን በበኩላቸው ክፍለ ሀገሮችና ከተሞች አሁንም ቢሆን ካለ ፕሬዝዳንት ትራምፕ አስተዳደር ድጋፍ የአየር ንብረት ለውጥን በተመለከተ የተሻለ ልዩነት ማምጣት አያቅታቸውም ብለዋል።
But because our system of check and balance has so many other power centers
ቁጥጥርና ሚዛንን ጠብቆ በሚንቀሳቀስ ስርዓት ስላለን በንግድ ስራ ዘርፉ በክፍለ ግዛቶች ሌሎች ሀገሮች በሚፈጥሩት ተጽዕኖ ላይ የተመሰረተ ስልጣንም አለ። ስለዚህ እርሳቸው በያዙት መንገድ መቀጠሉ አያዋጣቸውም።
የኒውዮርክ ከንቲባ ቢል ደ ብላዚዮም የወሰዱት እርምጃ አለ። ያም የአሮጌ ህንጻዎች ባለንብረት የሆኑ ባለቤቶች የህንጻዎቻቸውን የኃይል ምንጭ ይዞታ እንዲያሻሽሉ በማስገደድ የበካይ ጋዞችን ልቀት በከፍተኛ መጠን እንቀንስ የሚል ሐሳብ ነው። ያ ከተሳካልን ይላሉ ከንቲባ ደ ብላዚዮ፣ ያንን ማከናወን ከቻል 900 ሺህ መኪናዎች መንገድ ላይ እንዳይንቀሳቀሱ ቢደረግ ሊቀንስ በሚችለው የበካይ ጋዝ ልቀት መጠን ልንቀንስ እንችላለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረስ ትናንት የመንግስታቱን ድርጅት ጠቅላላ ጉባኤ ሲከፍቱ ባሰሙት ንግግር የአየር ንብረት ለውጥ እያስከተለ ያለውን አንደምታ ለመቅረፍ መታገል አስፈላጊ ነው ብለዋል። መንግስታት የፓሪሱን ስምምነት በስራ እንዲተረጉሙም ማሳስበዋል። እርምጃ መውሰድ የግድ መሆኑን አውቀናል። ከሳይንሱ ጋር ሙግት አያዋጣንም ሲሉም የመንግስታቱ ድርጅት ዋና ጸሐፊ ጉቴሬስ አስገንዝበዋል።
አድማጮች ወደ ቀጣይ የምሽቱ ቅንብር እናልፋለን። ወደ ናይሮቢ ኬንያ ይወስደናል። የኬንያ ጠቅላይ ፍርድ ቤት የነሐሴውን ፕሬዝዳንታዊ ምርጫ ውጤት ለመሰረዝ ያበቃውን ምክንያት በመዘርዘር ዛሬ መግለጫ አውጥቷል። የጠቅላይ ፍርድ ቤቱ መግለጫ አያይዞም የኮምፒውተር መረጃ ማከማቻዎች እንዲፈተሹ የሚጠይቀውን የፍርድ ቤት ማዘዣ አልቀበል ብለዋልና ድምጽ ቆጠራው ሳይጠናቀቅም ውጤቱን ይፋ አድርገዋል ያላቸውን የምርጫ ኮሚሽኑን አባላት ተጠያቂ አድርጓል። ጂል ክሬድ ከናይሮቢ ያደረሰችን ዘገባ አለ፣ አሉላ ከበደ ያቀርበዋል።
ወደ ጠቅላይ ፍርድ ቤቱ የሚያመራው ጎዳና ዛሬ ተዘግቶ ነው ያለው። ፖሊስ ከቅጥር ግቢው ውጪ በየፊናቸው የተሰባሰቡትን የገዢውንና የተቃዋሚውን ፓርቲዎች ደጋፊዎች በትኗል። የጠቅላይ ፍርድ ቤቱ ዳኞች የነሐሴ አንዱ ፕሬዝዳንታዊ ምርጫ ውጤት ውድቅ የተደረገበትን መሰረት ከሰባት ሰዓታት በላይ የሚሆን ጊዜ ወስደው አስረድተዋል። ፊሎሜና ምዌሉ ፕሬዝዳንት ኡሁሩ ኬንያታን አሸናፊ ያደረገውን ምርጫ ውጤት ውድቅ ይደረግ ሲሉ ተቀናቃኛቸው የተቃዋሚው መሪ ራይላ ኦዲንጋ ያቀረቡትን ጥሪ ለመደገፍ የወሰኑበትን ምክንያት ካስረዱት ሶስቱ የጠቅላይ ፍርድ ቤቱ ዳኞች አንዷ ናቸው።
We find that the 2017 presidential election was not conducted in accordance with the
principles የ2017ቱ ፕሬዝዳንታዊ ምርጫ በሕገ መንግስቱና በጽሑፍ በተቀመጡ የሀገሪቱ የምርጫ ሕጎች ድንጋጌ መሰረት ያለ መካሄዱን ነው ያጠነው። ግልጽም በማረጋገጫ ሊደገፍ ይቻለም አይደለም። በዚህ የሕጉ አግባብና በምርጫ ሕጉ አንቀጽ 83 የሕግ ትርጓሜ ብቻ እንኳን የምርጫውን ውጤት ውድቅ ከማድረግ የተለየ አማራጭ አልነበረንም።
ሙይሉ አክለውም የኬንያው የምርጫና የድንበር ጉዳዮች ኮሚሽን አይኢቢሲ የኮምፒውተር መረጃ ማከማቻዎቹ እንዲፈተሹ የሚጠይቀውን የፍርድ ቤት ማዘዣ ቸል በማለቱ በጉዳዩ ላይ ውሳኔ የምንሰጥ ዳኞች ሌላ አማራጭ ሳይኖረን ቀረ ይላሉ።
But to accept the petitioner's claims that the IEBC's
የምርጫ ኮሚሽኑ የመረጃ ቴክኖሎጂ ስርዓት ጣልቃ ገብ አሰራር ተፈጽሞበታል፣ የመረጃ አያያዙ እንዲዛባ ተደርጓል፣ የኮሚሽኑ ባለስልጣናት ራሳቸው የመረጃ ማዛባት ስራ ፈጽመው ተገኝተዋል፣ የመረጃ ማስተላለፊያ ዘዴው ተሸክቧል፣ አሊያም የሚመጡት መረጃዎች ትክክለኛ መሆን ያለ መሆናቸውን ማረጋገጥ ተስኗቸዋል የሚሉትን የከሳሽ ጥያቄዎች መቀበል ነበረብን።
በኬንያ የምርጫ ስርዓት አፈጻጸም መሰረት የመራጩ ድምጽ የሰፈረባቸው ቅጾች በ291 የተለያዩ የሀገሪቱ የምርጫ አካባቢዎች ከሚገኙ 40881 የምርጫ ጣቢያዎች ወደ ብሔራዊ የምርጫ ድምጽ ቆጠራ ማዕከል መላክ አለባቸው። ከነኚህ የመራጩ ድምጽ የሰፈረባቸው ቅጾች ውስጥ ከሩብ በላይ ያሉ ተጠናቀው ሳይገቡ የምርጫ ኮሚሽኑ አጠቃላይውን የምርጫ ውጤት ይፋ ማድረጉንም የጠቅላይ ፍርድ ቤቱ ዳኞች ነቅፈዋል። የጠቅላይ ፍርድ ቤቱ ዋና ዳኛ ዴቪድ ማራጋ የምርጫ አካባቢዎቹን ስብስብ መረጃ ከያዙት ከነኚህ ቅጾች አብዛኞቹ ያልተሟሉ፣ የሚፈለገው የማረጋገጫ ፊርማ ያላረፈባቸው አሊያም የምርጫ ኮሚሽኑን አስፈላጊ ገጽታዎች አሟልተው ያለያዙ መሆናቸውን አመልክተዋል። በሌላ በኩል የኬንያው የብሔራዊ የምርጫና የድንበር ጉዳዮች ኮሚሽን ኤቢሲ ከገዢው የጁብሊና የምርጫውን ውጤት ተቃውመው የውድቅ ይደረግ ማመልከቻ ካስገቡት የተቃዋሚዎች ህብረት በእንግሊዝኛው ምህጻረ ቃል NASA ጋር ለዛሬ ይዞ የነበረውን ስብሰባ ሁለቱ ወገኖች የፍርድ ቤቱን ውሳኔ ለመመዘንና በአዲስ ምርጫ ዙሪያ ለመምከርም የመዘጋጃ ጊዜ እንዲያገኙ ለሌላ ጊዜ አስተላልፏል። ለዳግም ምርጫ የተያዘው ቀጠሮ ለፊታችን ጥቅምት 7 ቢሆንም የተቃዋሚው ወገን ግን የምርጫ ጊዜው እንዲራዘም የሚፈልግ መሆኑን አስታውቋል። የሀገሪቱ ህገ መንግስት ጠቅላይ ፍርድ ቤቱ ብይን በሰጠ 60 ቀናት ውስጥ የዳግም ምርጫ እንዲካሄድ ያዛል። ይህም የመጨረሻውን ቀን ጥቅምት 21 2010 ያደርገዋል።
አድማጮች መጨረሻው ቅንብር ላይ ደርሰናል። ሴቶችና ቤተሰብ። የማላዊ ሴቶች ዋና ከተማ ሉሉንጌ ውስጥ ሰላማዊ ሰልፍ ማካሄድ በሴቶች ላይ ጥቃት የሚፈጽሙ ጠንካራ ቅጣት እንዲሰጣቸው ጠየቁ። በቅርቡ በሀገሪቱ 7 ሴቶች በባሎቻቸው መገደላቸው ወይም ከባድ አካላዊ ጥቃት ተፈጽሞባቸው መገኘታቸው ህዝቡን እጅግ አስቆጥቷል። የማላዊ የህግ ባለሙያ ሴቶች ማህበር ለቤት ውስጥ ጥቃት ሰለባዎች ነጻ የህግ አገልግሎት መስጠት ጀምረዋል። ላሚካ ማሲና ከሊሎንጌ ያጠናቀረችው ዘገባ የዛሬ የሴቶችና ቤተሰብ ርዕስ ነው። ቆንጅታ እየተጠባዋለች። ባለፈው ሳምንት ማላዊ ውስጥ የሴቶች መብት ተሟጋቾች በዋና ከተማዋ ሊሎንጌ ሰልፍ ያካሄዱት በቅርብ ጊዜያት በቤት ውስጥ በሴቶች ላይ የሚፈጸሙ ጥቃቶች እየተባባሱ መሄዳቸውን አስመልክቶ ተቃውሟቸውን ለማሰማት ነው። ጉዳዩ ትልቅ የመገናኛ ብዙሃን ትኩረት ስቦ ከርሟል። ታዲያ ብዙዎቹ ሴቶች የሆኑት ሰልፈኞች ጥቁር ለብሰው አልፈው አልፈውም መንገድ ላይ ቁጭ እያሉ ሀዘን ላይ መሆናችንን ልናሳይ ነው ሲሉ ተሰምተዋል። በሴቶች ላይ የሚፈጸም ጥቃት የጓዳ ወይም የቤተሰብ ጉዳይ ሳይሆን በሕግ የሚያስጠይቅ ወንጀል ነው። ጾታዊ ጥቃትን ማስወገድ ከኔ ይጀምራል፣ ድርጊቱን እቃወማለሁ። ዝምታው ይብቃ፣ በባልም ይሁን በፍቅር ጓደኛ የሚፈጸምን ጥቃት ተቃውሙ የሚሉ መፈክሮችን ሲያሰሙ ውለዋል። ኤማ ካሊዬ የጾታዊ ጉዳዮች አስተባባሪ ማዕከል የተባለና ማላዊ ያሉ የሴቶች ድርጅቶችን የሚያቅፍ መንግስታዊ ያልሆነ ድርጅት ተጠሪ ናቸው። ማላዊ ውስጥ ሴቶች ላይ የቤት ውስጥ ጥቃት እንደሚፈጸም የታወቀ ነው። ያሁኑ እንግዳ የሆነው ለየት ያለ መልክ ስለያዘ ነው ይላሉ።
ካሁን በፊት እርግጥ ነው ድብደባ፣ ቁጣ፣ ማሳደድ የመሳሰለው እንዳለ እናውቃለን። ይሄኛው ግን ለየት ያለ ነው። አሁን በጥይት መምታት፣ በስለት መውጋት ወይም በመጥረቢያ ሴቶችን ማጥቃት ነው የተጀመረው።
ታዲያ ያለፈው ሳምንቱን የተቃውሞ ሰልፍ የቀሰቀሰው በቅርብ ጊዜያት በተከታታይ በሴቶች ላይ የደረሱ ጥቃቶች ናቸው። ደቡባዊ ማላዊ ውስጥ አንዲት ወጣት የልጆች እናት ባሏ ሌሊት ሲጠጣ አምሽቶ ቤት ሲመጣ በር አልከፍትም በማለቷ ገድሏታል። ሌላይቱ ደግሞ ሊሎንጌ ውስጥ የፖሊስ ሚስት ነች። አቶ ባል ከሌላ ወንድ ጋር ነገር ጀምረሻል ብሎ ይጠረጥርና ይደበድባታል። ፊቷ ላይ ከባድ ጉዳት አድርሷል። አንዲት የሰላሳ ዓመት ወጣት ደግሞ የፍቅር ጓደኛዋ የነበረውን ሰው ከእንግዲህስ በቃኝ ስትለው በጩቤ ወቅቶ ገሏታል።
የዝች ሚሪያም ሲዩላ የተባለችው ሴት ቤተሰቦች እንዴት እንደገደላት ለተቃውሞ ሰልፈኞቹ ሲገልጹ እናቷ ፊት 3 ጊዜ በስለት ወቅቶ ነው የገደላት ብለዋል። ለጾታዎች እኩልነት የቆሙ ወንዶች ማህበር የተባለ ወንዶች በሴቶች ላይ የሚፈጸምን ጥቃት ለማስቆም እንዲጥሩ የሚቀሰቅስ ድርጅት የማላዊ ሊቀመንበር የሆኑት ማርሴል ቺሲ ለቪኦኤ በሰጡት ቃል ሀገራችን ውስጥ የቤት ውስጥ ጥቃት የሚፈጸመው ወንዶች በሴቶች ጉዳይ ወሳኝ እኔ ነኝ በሚል አስተሳሰብ ስር የሰደደበት ህብረተሰብ ስለሆነ ነው ይላሉ።
And I think the more women are getting empowered and are beginning to, question
ስለዚህ እኔ እንደሚ መስለኝ ሴቶች ባንዳንዱ የወንዱ ድርጊት ወይ ሙሳኔ ላይ ጥያቄ ሲያነሱ ለዚያውም በትልቅ ክብር ቢጠይቁም ወንዱ እንዴ ይቺ ሴት ንቃኛለችና የሚል ስሜት እንደሚሰማው ነው የምናስተውለው።
በአሁኑ ጊዜም የቤት ውስጥ ጥቃት ክሶች የበረከቱት የሴቶች መብት ድርጅቶች በሚያካሂዷቸው ዘመቻዎችና ቅስቀሳዎች ተበረታተው ሴቶች ጥቃት ሲደርስባቸው ለፖሊስ ስለሚያመለክቱ ነው ሲሉ ቺሲ አክለው አስረድተዋል። የማላዊ የፖሊስ ዋና አዛዥ ጄምስ ካዳዚራ በዚህ ይስማማሉ።
We do receive cases of gender-based violence on a daily basis in our police formations.
በጠቅላላው በአገሪቱ ባሉን የፖሊስ ጣቢያዎች በየቀኑ የቤት ውስጥ ጥቃት ሪፖርቶች ይደርሱናል። ቁጥሩ ጨምሮ ሊሆን ይችላል ምክንያቱም ህዝቡ ግንዛቤ እንዲያገኝ እየተደረገ በመሆኑ። እንዲህ ያለ ችግር ሲፈጠር ቶሎ ብሎ መጥቶ ለፖሊስ ያስታውቃል።
የማላዊ የጾታዎች ጉዳይ ሚኒስቴር ባጠናቀረው መረጃ መሰረት 53% የሀገሪቱ ሴቶች ባሎቻቸው ጥቃት እንደሚያደርሱባቸው ወይም ደግሞ ያደርሱብናል ብለው በስጋት እንደሚኖሩ ተናግረዋል። ክፋቱ ይላሉ የፖሊስ አዛዡ ሴቶቹ ደፍረው መጥተው ይከሱና ተመልሰው ክሳቸውን ይቅርብኝ ብለው ያሰርዛሉ። ለምን? ገንዘብ የለኝ፣ ንብረት የለኝ፣ እንዴት ልኖር ነው በሚል ስጋት ብለዋል። የህግ ባለሙያዎች እንደሚሉት የሀገሪቱ ሴቶች ብዙዎቹ ጥቃት ደርሶባቸው ዝም የሚሉት 71% ያልተማሩ በመሆናቸው ነው። የሀገሪቱ የህግ ባለሙያ ሴቶች ማህበር ታዲያ የጥቃት ሰለባ ለሆኑ ሴቶች በነጻ ሙያዊ እርዳታ ይሰጣል። የማህበሩ ፕሬዚደንት ሳራይቺ ሴላ ቴፕሎፍ ያስረዳሉ።
We have received over 10 complaints, almost always physical violence involved.
ከ10 በላይ ክሶች ደርሰውናል። ሁሉም ማለት ይቻላል አካላዊ ጥቃት ደርሶብናል ያሉ ናቸው። አንድ ሴት ቤቷ እንዳለ በሳት ጋይቶባታል። አንድ ሌላ ቤተሰብ ደግሞ የተፋታችው ባሏ ቤተሰቦች መኖሪያ ቤቷን በላዩ ላይ ሽጠውባታል። አካላዊ ጥቃት ደርሶብናል ያሉ ብዙዎች ናቸው።
ያለፈው ሳምንቱን የተቃውሞ ሰልፍ ያካሄዱት የሴቶች መብት ተሟጋቾች ታዲያ የቤት ውስጥ ጥቃት ፈጽሞ የተገኘ የመንግስት ሰራተኛ ከስራው እንዲባረር፣ የሀገሪቱ ፕሬዝዳንት ፒተር ሙታሪካ የቤት ውስጥ ጥቃትን በማናቸው መልኩ አውግዘው መግለጫ እንዲያወጡ ጠይቀዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሶማሊያ ተዋሳኝ የሆኑ የምስራቅ ኢትዮጵያ ቆላማ አካባቢዎች በከባድ ድርቅ ተመተዋል። የዝናቡ ወቅት አንድም ዘግይቶ በመምጣቱ መጥቶም በቂ ዝናብ ባለመጣሉ በክልሉ የቀንድ ከብቶችና ሌሎችም እንስሳት ላይ ከባድ ጉዳት ማስከተሉን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ባለፉት 2 የድርቅ ዓመታት ላይ 3ኛ ሲደገም ታዲያ ቀደም ብሎም ከብዶ የነበረውን ሰብአዊ ሁኔታ ይበልጡን አክፍቶታል ካለ በኋላ ርዕሰ አንቀጹ በዚህም የተነሳ በኢትዮጵያ ሶማሌ ክልል ብዛት ያላቸው አባወራዎች የጸና የምግብ ዋስትና ችግር ላይ ወድቀዋል ብለዋል። የተመጣጠነ ምግብ ጉዳቱም አሳሳቢ ደረጃ ላይ እንዳለ አስረድቷል። ለኢትዮጵያ ከማናቸውም ከፍተኛ የሆነውን አጣዳፊ እርዳታና የልማት እገዛ የምትለግሰው ዩናይትድ ስቴትስ አሁንም ብዛት ያለው ሰብአዊ እርዳታ ማቅረቧን ቀጥላለች። አሁን ከብዶ ያለውን ሰብአዊ ሁኔታ ለማቅለል እንዲረዳም ተጨማሪ $91 ሚሊዮን ሰብአዊ እርዳታ እንደምትለግስ
የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን በቅርቡ ይፋ አድርገዋል። እርዳታው አሁንም በከባድ የምግብ ዋስትና እጥረትና በተመጣጠነ ምግብ ጉዳት ላይ ላሉ ኢትዮጵያውያን መርጃ የሚውል ነው። ኢትዮጵያ ፊድ ዘ ፊውቸር በተባለው ረሃብና ድህነትን ከዓለም ለማስወገድ የተወጠነ መርሃ ግብር ሁለተኛ ዙር እንድትሳተፍ መመረጧንም የዩኤስኤአይዲ አስተዳዳሪ ግሪን ቀደም ብለው ይፋ ማድረጋቸውን እርሳ አንቀጹ አክሎ ገልጿል። ከሰባት ዓመታት በፊት የተዘረጋው ይህ መርሃ ግብር ዓላማው የአነስተኛ እርሻ ገበሬዎችን መደገፍና የግብርና ዘርፍ መዋዕለ ንዋይን በማሳደግ ላይ አትኩሮ ሀገሮች ራሳቸው ያሏቸውን የምግብ ዋስትናና የተመጣጠነ ምግብ ማሻሻያ መርሃ ግብሮች ማገዝ መሆኑን አውስቷል። የምጣኔ ሀብትና ንግድ እድሎችን በመፍጠርም በዓለም አቀፍ ደረጃ ረሃብንና ድህነትን መቀነስ መሆኑን እርሳ አንቀጹ አስረድቷል። በዚህም መንገድ አማካይነት ኢትዮጵያ በየጊዜው የሚከሰቱ የአየር ንብረት እክሎችን ለመቋቋም ያላት አቅም እንዲጎለብት ለመርዳት ዩናይትድ ስቴትስ ተስፋ ታደርጋለች ሲል እርሳ አንቀጹ አክሎ አስገንዝቧል። ለልማት የሚሰጥን ሰብአዊ ድጋፍ እንደ አቅም ማጠናከሪያ እንጂ እንደ ችሮታ ወይም እንደ እርዳታ አላየውም ሲሉ የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን ተናግረዋል። የእያንዳንዱ ሰብአዊ ፍጡር ህይወት ክቡር መሆኑን ከልብ ያምናለሁ። ሁሉም ሰው ለራሱ ወይም ለራሷና ለቤተሰቡ ወይም ለቤተሰቧ የተሻለ የወደፊት እድል መገንባት እንደሚፈልግ፣ እያንዳንዱ ሀገር ራሱን ወደ ተሻለ ብሩህ የወደፊት እጣ ለመምራት እንደሚሻም አምናለሁ ካሉ በኋላ የኛም ፍላጎት ህዝቦች በሁለት እግሮቻቸው ቆመው የራሳቸውን የወደፊት እጣ እንዲገነቡ ማገዝ በመሆኑ ድጋፋችን በዚህ ረገድ ጠቃሚ ሚና ይጫወታል ብለን ተስፋ እናደርጋለን ብለዋል። በማስከተልም ኢትዮጵያ የራሷን ሰብአዊና ምጣኔ ሀብታዊ ካፒታል ጥቅም ላይ እንድታውል የአርሶ አደሮቿንና የስራ ፈጣሪዎቿን አቅምም ስራ ላይ አውላ ይበልጡን የበለጸገችና የጠነከረች የምግብ ዋስትና ያላት እንድትሆን ዩኤስኤአይዲ በቁርጠኝነት ይረዳል ሲሉ ማርክ ግሪን የተናገሩትን ጠቅሶ እርሳ አንቀጹ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት እርሳ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ወሬዎችን እናሰማለን።
ዩናይትድ ስቴትስ የሄሪክን ማዕከል በገለጸው መሰረት ማሪያ የሚል ስያሜ የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ከፊል ፖርቶሪኮን መደቆስ ቀጥሏል። በአራት መለኪያነት የተፈረጀው ሄሪክን ውድመትንና የጎርፍ መጥለቅለቅ አድርሷል። በፖርቶሪኮ ታሪክ ላይ ከደረሱት ከባድ አውሎ ነፋሶች አንዱ የተባለው ማሪያ ዛሬ በሰዓት 220 ኪሎ ሜትር ርቀት ተወንጭፏል። ከአውሎ ነፋሱ ጋር የተቀላቀለው ከባድ ዝናብም አደገኛ የጎርፍ መጥለቅለቅና የመሬት መደርመስ አስከትሏል። ሜክሲኮ ላይ በተከሰተው በ7.1 የሚለካ ርዕደ መሬት የተረፉ ካሉ ፍለጋ የመድህን ሰራተኞች እየጠሩ ናቸው። በአደጋው ቢያንስ 225 ሰዎች አልቀዋል። በርካታ ህንጻዎችም ተደርምሰዋል። የሀገር አስተዳደር ሚኒስትር ሚጉል ኦሳሪዮ ቾንግ የሜክሲኮ ወታደራዊና ፖሊስ ኃይሎች በህይወት የተረፉ ሰዎች ካሉ ለመፈለግ የሚችሉትን ሁሉ እያደረጉ ናቸው ብለዋል። ሲቪሎችም ከመድህን ሰራተኞች ጋር ሆነው እየፈለጉ ናቸው። ቢያንስ 38 ህንጻዎች መደርመሳቸውን የሜክሲኮ ፕሬዚደንት ኤንሪኮ ፔናኒዩታ ጠቁመዋል። ፕሬዚደንት ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው አቻምና ከፈረሙት የኢራንን የኒውክሌር መሳሪያ ማዳበርን ሊገድብ ከሚችል ውል ዩናይትድ ስቴትስን ስለማስወጣት ወይም አለማስወጣት ጉዳይ ውሳኔ ላይ ደርሻለሁ ሲሉ ዛሬ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ትራምፕ አሜሪካን ከውሉ ሊያስወጡ እንደሚችሉ በያዝነው ሳምንት አመላክተዋል። ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ሰሜን ኮሪያን ሙሉ በሙሉ ለማጥፋት መዛታቸው ይታወቃል። ይህ ዛቻ ታዲያ የኪም ጆንግ ኡን መንግስት መጥፋትን ለመቋቋም ሲል የኒውክሌር መከላከል ያስፈልገኛል የሚለው እምነቱ አሳማኝ እንዲሆን ያደርጋል። በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳኝ ተሳየንን ከአቀናባሪዋ ከብርሃን ኃይሉ ከዋና አዘጋጅ ተሳበላቸው እና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል በቀጣዩ የኤፍሬም ታምሩ ዜማ እንሰናበታለን። ሰላም፣ ደህና እደሩ።
Come on, 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 come on